ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጀት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ እናሰማለን። የመጽሐፍ የኢትዮጵያ ህዝባዊ አብዮታዊ ወጣት ሊግ ኢሃወሊን የሚስጥር አሰራር የደርግ ፋሽስቶችን አሰቃቂ ጭፍጨፋ ቆልጭ አድርጎ የሚያሳይ በውብ ቋንቋ የቀረበ ነው። ክፍል 3ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በደቡብ ኢትዮጵያ በዲላ ዩኒቨርሲቲ በአንድ ግለሰብ የተጣለው የእጅ ቦምብ 9 ሰዎች ያቆሰለ መሆኑን የዩኒቨርሲቲ ባለስልጣኖች ገልጸዋል። የቦምቡ ጥቃት ያደረሰው ቅዳሜ ሰኔ 2 ቀን ከምሽቱ 3 ሰዓት ላይ በዩኒቨርሲቲው የሳይንስ ቤተ መጻሕፍት ላይ ሲሆን ጉዳቱ የደረሰባቸው ተማሪዎች ወደ ሆስፒታል ተወስደው ህክምና እንደተደረገላቸው ተገልጿል። ጥቃቱን ማንና ለምን ዓላማ እንደተፈጸመ ምርመራ እየተካሄደበት መሆኑ ይነገር እንጂ የአካባቢው ሁኔታ በቅርብ የሚከታተሉ ምንጮች ቀደም ብሎ በጌዲዮና በኦሮሞ ብሔረሰቦች መካከል በነበረው ግጭት ሳይሆን እንዳልቀረም ግምታቸውን ይሰጣሉ። በምስራቅ ሐረርጌ ጭናክሰን ከተማ በተከታታይ ቀናት በተደረጉ ጥቃቶች ቁጥራቸው በውል ያልታወቁ ዜጎች በሶማሌው ልዩ ፖሊስ ኃይል መገደላቸው ታውቋል። በወያኔው የጦር አለቆች ተደግፎ የተደራጀውና በሶማሌው አካባቢ ዋና ሹም ባብዲ ኢሌ የሚመራው ልዩ ፖሊስ አሁንም ቢሆን የግፍ ግድያውን አጠናክሮ የቀጠለ ሲሆን ባለፉት ጥቂት ቀናት በርካታ ሰዎች አሰቃቂ በሆነ ሁኔታ መግደሉ ይታወቃል። ረቡዕ ግንቦት 29 ቀን በሶማሊያ ግዛት ቦሳሶ ከምትባለው ወደብ ተነስተው ወደ የመን ለመጓዝ በጀልባ ባህርን በማቋረጥ ላይ ያሉ ጀልባዋ በድንገት በመስጠሟ ምክንያት ሕይወታቸውን ያጡ የ60 ኢትዮጵያውያን አስከሬን የተገኘ መሆኑ ተነግሯል። በጀልባዋ ላይ ከነበሩት 100 ተሳፋሪዎች መካከል 83 የሚሆኑ ወንዶች ሲሆኑ 17ቱ ሴቶች መሆናቸውን ከተባበሩት መንግስታት ድርጅት ምንጮች ለማወቅ ተችሏል። አስከሬን ፍለጋው አሁንም ቀጥሏል። 629 ስደተኞችን የጫነች አንድ የግል መርከብ በሜዲትራኒያን ባህር ላይ ታግዳ መቆየቷም ታውቋል። ቅዳሜ ሰኔ 2 ቀን በተለያዩ አደገኛ ጀልባዎች በመጓዝ ሕይወታቸው አደጋ ውስጥ የነበሩ 629 ስደተኞች በጣሊያን ጠረፍ ጠባቂዎችና በሌሎች ክፍሎች እርዳታ ትብብር የእርዳታ ሰጪ ቡድን ንብረት ወደ ሆነችው መርከብ ላይ የተዘዋወሩ መሆናቸው ታውቋል። የጣሊያን ባለስልጣኖችም ሆነ የማልታ ባለስልጣኖች መርከቢቷ ወደ ወደባቸው እንዳትመጣ በመከልከላቸው ስደተኞቹ በመርከቧ ላይ በመሆን በሜዲትራኒያን ባህር ላይ ታግተው መቆየት ግድ የሆነባቸው መሆኑ ታውቋል። በጣሊያን አገር በቅርቡ በስልጣን ላይ የተሰየመው አዲሱ የጥምር አስተዳደር ስደተኛ ወደ አገሩ እንዳይገባ እንደሚያደርግ ቃል የገባ መሆኑ ሲታወቅ፣ ማልታም ተመሳሳይ አቋም የወሰደች መሆኑ ይነገራል። የጣሊያን የጥምር አስተዳደር እሁድ ዕለት ስብሰባ አድርጎ የደረሰበት ውሳኔ በመርከብ ላይ ለታገቱት ስደተኞች ሕክምናና ሌላ እርዳታ እንዲላክላቸው እንጂ ወደ አገር እንዳይገቡ የጸና አቋም ያለው መሆኑን አስታውቋል። የማልታም ሆነ የጣሊያን ወደቦች ዝግ ከሆኑ ስደተኞችን ወደ ሊቢያ እንደሚመለስ እቅድ ያለ መሆኑ ይነገራል። በተያያዘ ዜና የሊቢያ ጠረፍ ጠባቂዎች ቅዳሜ ሰኔ 2 ቀን 150 ስደተኞች ያገቱ ሲሆን ሰኞ ሰኔ 4 ቀን ደግሞ 180 ስደተኞች በመያዝ ትሪፖሊ አጠገብ ወደሚገኘው የባህር ኃይል ጠረፍ የወሰዷቸው መሆኑ ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 3 ክፍል 1 ልጅነትና ዘመቻ ህይወት በፍሬ ህይወት ሐሳብ ሳይሆን በራሷ መንገድ ይዛት መንገድ የጀመረችው ገና በልጅነቷ ነበር። የ11ኛ ክፍል ተማሪ ነበረች። ነገን ማሰብ የጀመረችበት ወሳኝ እድሜ ወሩ ጥቅምት ነበር። የጧቱ ውርጭ ይሸነቁታል። የፀሐይዋ ጨረር ለማለዳው ወርቃማ ድምቀት ቢሰጠውም በብርዱ ላይ ያለውን የበላይነት ገና አላረጋገጠም። ጧቱ እንደቀዘቀዘ ቢሆንም በአራት ኪሎ ጎዳና ላይ ግን ለየት ያለ ትዕይንት ይታያል። ዋናውን መንገድ ከዳር እስከ ዳር ግጥም አርጎ የሞላው ካኪ ለባሽ ሰልፈኛ ከሩቅ ለሚመለከቱ አይኖች በዝግታ የሚፈስ ድፍርስ የወንዝ ውሃ ይመስላል። በእግረኛው መንገድ ላይ የሚተላለፈው ሰው ሁሉ የታዘዘ ይመስል ቆሞ ሰልፈኛውን ይመለከታል። ፍሬወት የጃኬቷ ኮሌታ ብርዱን እንዲከላከልላት ወደ ላይ አቁማና እጆቿን ሱሪዋ ክሶች ውስጥ ሸጉጣ ሰልፈኞቹን በትዝብት ብቻ ሳይሆን በንዴት ጭምር ተመለከተቻቸው። ጊዜው 1967 ዓመተ ምህረት ሰልፈኞቹም የእድገት በህብረት ዕውቀትና የሥራ ዘመቻ ተሳታፊዎች ናቸው። በለበሱት ካኪ ሸሚዝና ባደረጉት ኮፍያ ላይም ይኸው ተጽፏል። በጎዳናው ዳርና ዳር ከቆመው ሰው መሃል ከፊሉ በሐዘኔታ ከንፈሩን ሲመጥ፣ ሌላው ደግሞ ባድናቆት የተዋጠ ይመስላል። ጉረኞች አለች ሳታስበው። ዘመቻው ቁርጠኛ መሆኑን ለመጀመሪያ ጊዜ አምና ተቀበለች። እየተቃጠለችም እየበገነችም ቢሆን ከማመን በስተቀር አማራጭ አልነበራትም። ንዴቷን ለመዋጥ በረጅሙ ያስወጣችው ትንፋሿ ሙቀት ለራሷ ተሰማት። በዝግታ የሚተመው ሰልፈኛ ገና አላበቃም። ፍዝዝ ብላ እየተመለከተች ዘመቻው ቀዝቃዛ ውሃ የቸለሰበትን እቅዷንና ምኞቷን አሰበችው። ምን ነው ያኔውኑ አቋርጬ በሆነ ኖሮ አለች ለራሷ። ቤተሰቦቿ በዝቅተኛ የኑሮ እርከን ላይ የሚገኙ ድሆች ናቸው። አባቷ አናጺ ነበሩ። በቋሚነት ባይቀጠሩም ሥራ ፈተው አያውቁም። አንድ ቀንም ደከመኝ ብለው አያውቁም። የሚያባክኑት ጊዜም የለም። ያገኙትን ሥራ ሁሉ በመስራት ነው የሚታወቁት። በአባቷ ጥረት ይውተረተር የነበረው የቤተሰባቸው የኢኮኖሚ አቋም ከሁለት ዓመታት በፊት አባቷ በድንገት ሲሞቱ ተሽመድምዶ ወደቀ። በቤታቸው የሚላስና የሚቀመስ ጠፍቶ በባዶ አንጀት መጠቅለል ሲመጣ ነበር ትምርቴን ጨርሼ ስራ ይዤ ለናቴ የሚለው ምኞቷን ፈተና የገጠመው። ትምርቷን ለማቋረጥና ቤተሰቡን ለመደጎም አሰበች። እሷ የመጀመሪያ ልጅ እንደመሆኗ አባታቸውን ተክቶ ቤተሰባቸውን ለመደገፍ የሚችል ከሷ የተሻለ ተከሻ አልነበረም። የ1967 ዓመተ ምህረት ትምርት ዘመን ገና እንደተጀመረ የሚነፍሰው ወሬ ደግሞ ለዓላማዋ እንቅፋት ሆኖ ነገን ሁሉ ያጨለመባት መሰላት። በጣም ተበሳጨች። ወሬው እውነት እንዳይሆንም ጸለየች። ዘመቻውን አባቷን ከነጠቃት ሞት ጋር አመሳሰረችው። በጣምም ጠላችው። ዘመቻው የሚመለከተው ወጣት ሁሉ በዘመቻው ካልተሳተፈ ወደፊት የመማር እድል እንደማያገኝ በሰፊው ይነገራል። እናም ትምህርት አቋርጣ ሥራ መፈለግ የትምህርት እድሏን ሙሉ በሙሉ ያጨልምባታል። ዘመቻ መሄዱም ለቤተሰቡ ያለባትን ኃላፊነት እንዳትወጣ ያደርጋታል። እናም ግራ ግብት አላት። ፍሬወት ተማሪው በእድገት በህብረት የእውቀትና የሥራ ዘመቻ ላይ ሁለት አቋም ያዘ። ከፊሉ ዘመቻውን በመቃወም ቅስቀሳ ሲጀምር፣ ገሚሱ ደግሞ በመደገፍ ይፈነጥዝና ይጨፍር ጀመር። የዘመቻው ደጋፊዎች ዘመቻውን እንደ ትልቅ ጀብዱ ቆጥረውት ጉሮ ሸባዬውን ተያያዙት። ከደጋፊዎቹ ጥቂቶቹ የፖለቲካ አቅጣጫ ያላቸው ቢሆኑም ብዙዎቹ ግን የወጣትነት ትኩስ ስሜት የዋጣቸውና ምንም ይሁን አዲስ ነገር በአዲስነቱ ብቻ የሚያስደስታቸው ነበሩ። ተቃዋሚዎቹም እንዲሁ የተለያየ ምክንያት አላቸው። ብዙዎቹ ምክንያታቸው የፖለቲካ ጥያቄ ቢሆንም የፖለቲካ ብስለታቸው ተመሳሳይ ነው ማለት አዳጋች ነው። እንደ ፍሬ ህይወት ከወዲሁ ለህይወታቸው እቅድ የነደፉና ዘመቻው ለእቅዳቸው እንቅፋት የሆነባቸው ከተቃዋሚው ጎራ ተሰለፉ። በየትምህርት ቤቱ በርካታ የተቃውሞ ስብሰባዎች ተካሄዱ። እሷም በስብሰባዎቹ ተገኘች። ውይይቶቹ ብዙም የሚጥሟት ባይሆኑም ለፖለቲካ ጆሮዎቿን መስጠት ባትፈልግም መደምደሚያው አንዘምትም የሚለው መፈክር ልቧን እያንጠለጠለው ከስብሰባ መቅረት በጭራሽ አይሆንላትም። በመጨረሻ የኃይል ሚዛኑ አጋደለና ዘመቻው እውን ሆነ። አንዘምትም ብለው ከነበሩት ውስጥ ጥቂቶቹ ቆራጥ አቋም ይዘው ቢዘልቁም አብዛኛው ተማሪ ለዘመቻው ተመዘገበ። ፍሬወትም የወደፊቱን አስባ በሁለት ዓመታት ሊጓተት መሆኑ የቆጫት የህይወት እቅድ እስከ ወዲያኛው እንዳይጨናገፈባት ሰግታ የግዷን ተመዘገበች። በዚያ ሰልፍ ላይ የመተሳተፍ ፍላጎት ግን አልነበራትም። ተሰልፈው በማየቷም ተበሳጭታለች። ከመንገዱ ዳር ቆማ ተሰላፊዎቹን እየተመለከተች አንጀቷ ሲኮማተብ ተሰማት። በሐሳብ ጭልጥ ብላ ጠፋች። ላፍታ ያህል ትከሻዋን ነካ አድርጎ ሃይ ፍሬ ሲላት ነው ከሄደችበት በድንጋጤ የተመለሰችው። በላይሁን ነበር። በእናትሽ እነዚህን ሳቦዎች ምናቸውን ታያቸዋለሽ? የደርግን ዕድሜ ለማራዘም በሚራወጡ ባንዳዎች እኮ ነው የሚነዱት አላት። ሰልፈኞቹን በንቀትና በጥላቻ እያስተዋለ ሌላውን እንኳ አላውቅም፣ ለማንኛውም ግን በጣም አስጠልተውኛል አለችው። በላይሁን ለፖለቲካ ያላትን ዝንባሌ አሳምሮ ስለሚያውቀው አባባሏ ብዙም አላስቆጣውም። ቢሆንም እንደሌላ ጊዜ ዝም ብሎ አላለፋትም። እኔ እኮ ፍርዬ ይህን የመሰለ ጭንቅላት ለፖለቲካ ሲሆን ምን እንደሚያደነዝዘው ይገርመኛል። ሰሞኑን የተሳተፍሽባቸው ስብሰባዎች እንኳ ትንሽም አልለወጡሽም። አይኖቿን ስታፈጥበትና ግንባሯን ስትቋጥርበት እንደ ሁልጊዜውም ድንግጥ አለ። በላይሁን ቁጣዋን ከማይወዱላት ጓደኞቿ አንዱ ነው። በቃ በቃ ትቼዋለሁ፣ ይቅር፣ ለሁሉም ጊዜ አለው ብሏል ጠቢቡ ሰለሞን አለና እንደ ወትሯቸው ሁሉ አንገቷን አቀፍ አድርጎ ከቆመችበት አነቃነቃት። ለስንት ደቂቃዎች እንደቆመች ባታስተውስም ለረጅም ጊዜ መቆማል ግን ታውቋታል። እኔ እንኳን መቼም ቢሆን ፖለቲካ ውስጥ ቢዘፈዝፉኝም አያረሰኝም አለችው ቁጣዋን ትታ እየሳቀች። እና ይኋላ አለች አሉ ዝንጀሮ ብሎ ተረተባት በላይሁን። በላይሁን ረጅም ነው። ከርሷ ተገብ ስትሆን ፍሬወት አጭር የሆነች ይመስላታል። ሰውነቱ ደልዳላ ባይሆን ኖሮ እንዲያውም የበለጠ ረጅም ይመስል ነበር። ጭንቅላቱ ከረጅም ቁመቱ ጋር የሚመጣጠኑ አይመስሉም። ጭንቅላቱ አነስ ያለ ፊቱም መልከ መልካም ነው። በተለይ ሲስቅ ልዩ ውበት አለው። ሲስቅ አነስ አነስ ያሉ አይኖቹ ወደ ውስጥ ይገቡና የጉንጮቹ ስርጉዳቶች ይጎላሉ። ሁሌም በሳቀ የሚባል አይነት ነው በላይሁን። ፍሬወትና በላይሁን አብሮ አደጎች ናቸው ማለት በቂ አይደለም። ከወንድሞቿ ለይታ አይታው አታውቅም። በድሜ ብዙም አይራራቁም። የሚበልጣት በሁለት ዓመታት ብቻ ነው። በአንድ ክፍል ቢበልጣትም የሚማሩት አንድ ትምህርት ቤት ነው። ዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት። ይሄ ጣጠኛ ዘመቻ ባይመጣ ኖሮ በላይሁን ሁለተኛ ደረጃ መልቀቂያ ፈተና ይወስድ ነበር። ይህንኑ እያብሰለሰለች በላይሁንን በሐሳቧ ትታው ሄደች። ደሞ ምን እያሰብሽ ነው? አበዛሽው። መቼ ነው ይህን የሐሳብ ጉዞም ያበቃው? አላት። አገጯን በእጁ ያዝ አድርጎ ፊቷን ወደ እሱ እያዞረ የሚታሰብ ነገር ሲጠፋ ነዋ። በቃ ትምህርት መቋረጡ ነው አይደል? አለችው ፊቷን እንደከሰከሰች። አይ ፍርዬ፣ በጣም የዋህ ነሽ። ትምህርት ከመቋረጡም በላይ ከተማውን ለቀንልደት ደርግ ስሩን እንዲሰድድ እናደርገው ነው። የደርግ ስሮች ደግሞ ምን እንደሚያመጡ ታውቂያለሽ? ላብ፣ የህዝብን ላብ መጣው ነው ደርግን የሚያፋፉት። ሺት አለ የደም ስሩ እየተገታተረ። ስትናደድ ግን እንዴት ደስ እንደምትል ታውቃለህ? እኔ ግን ደርግ ስሩን ሰደደ አልሰደደ ጉዳይ አይደለም፣ ደግሞም አያገባኝም። እኔን የሚቆጨኝ ትምህርት የመቋረጡ ሐሳቤን በወቅቱ መፈጸም ያለመቻሌ ብቻ ነው። ፖለቲካውን ለእናንተ ትቼዋለሁ አለችው ከልቧ ነበር። በጣም የዋህ ነሽ ፍርዬ። ራስሽን ከሌላው ማህበረሰብ ለይተሽ ብቻሽን ሊያልፍልሽ የብቻሽ የህይወት እቅድ እንዲሰምርልሽ ትጥሪያለሽ፣ ግን አይሆንም። የኢትዮጵያ ህዝብ ካለፈለት ብቻ እንደሚያልፍልሽ ወቂ። ያንቺ ህይወት የሁለንተናዊ ህይወት አካል መሆኑን አትዘንጊ። ለመሆኑ ስለ ዘመቻው ምን አሰብሽ? አላት ማብራሪያውን ተወት አድርጎ። መሄድ እንጂ ሌላ ምን ምርጫ ይኖረኛል? አንተስ? እስካሁን አልወሰንኩም። እንደ ፔንዱለም በሐሳብ ስትወዛወዝ ጊዜ እንዳይቀድምህ። በመጨረሻው ደቂቃም ቢሆን ወስኜ ከጊዜው እኩል እንደምራመድ አትጠራጠሪ። ግን አንድ ላይ ብንመደብስ? አለችው ደግሞ በድንገት። ደስታውን የምችለው ይመስልሻል? እነማማስ እንዴት እንደጨነቃቸው አታይም? አብረን ብንመደብላቸው ጭንቀታቸው ቀለል አለ ማለት ነው አለ በላይሁን ካንጀቱ በመነጨ ሁኔታ። አንቺስ ግን አላት መጠየቋ ራሱ ያስገረመው በሚመስል አይነት። የሞትክ እኔማ በጣም ያስጠላኛል አለችው። ልታበሽቀው መሆኑን በሚገባ ያውቀዋል። ወይዘሮ ስርጉት ሌሊቱን እንቅልፍ አልወሰዳቸውም። ማታ ለልጆቻቸው የሚረባ ራት ሳይሰጧቸው ነው የተኙት። ቤታቸው ባዶ ነው። ለነገ ሊሆን የሚችል ሙጣጭ እንኳ የሌለው የተራቆተ ቤት። እናም እንቅልፍ ባይናቸው ሳይዞር በሐሳብ ሲብከነከኑ ነው ሌሊቱን የገፉት። ወደ ንጋቱ ላይ እንቅልፍ ቢወስዳቸውም ተኝተው አላረፈዱም። እንዴት አድርገው ሊተኙ ይችላሉ? ማታ ሳይጠግቡ ያደሩ ልጆች ያለ ቁርስ ሲያረፍዱ የመመልከት አቅም የላቸውም። ከአልጋቸው ወረዱና መብራቱን አብርተው ሳጥን ከፈቱ። ከሳጥኑ ውስጥ አንዲት ሙዳይ አለች። ሙዳያው ውስጥ በማዕረግ ጠቅለው ያስቀመጧቸው የተዳሩባቸው ጌጦች፣ ትልቅ የወርቅ መስቀልና የጣት ቀለበት፣ የብር ሐብልና የጆሮ ጉትቻ ናቸው። ካጌጡባቸው ዓመታት ተቆጥረዋል። አንዳንዴ ሳጥኑን ሲከፍቱ ትዝ ቢሏቸውም ሊያጌጡባቸው ሳይሆን ልጃቸው ፍሬህይወት ስታገባ እንደሚሰጧት ሲያስቡ ደስ ይላቸዋል። አይ አንተ መድኃኒዓለም ምን ነው እንዲህ ፊትህን አዞርክብኝ? አሉ ወይዘሮ ስርጉት ሙዳዩን ከሳጥኑ ውስጥ ሲያወጡ። ሙዳዩን አገላብጠው ተመለከቷትና ከፈቷት። ጌጦቹ የተጠቀለሉበትን ራፊ ጨርቅ ነጣጥለው ትልቁን የወርቅ መስቀል አንስተው በእጃቸው እንደመመዘን አደረጉት። በጣም ትልቅ ነው መስቀሉ። በሌላው እጃቸው ደግሞ የጣት ቀለበታቸውን አወጡ። ሁለቱንም ተራ በተራ ተመለከቷቸው። ሊያደርጉ ያሰቡት ነገር መንፈሳቸውን ረበሸው። ግን ግድ ነው። እናም የወርቅ ቀለበቱንና የብር ጌጦቹን በጨርቁ ጠቅልለው ሙዳያ ውስጥ ከተቱና ወደ ሳጥኑ መለሷል። ምን አባቱ ልጆችን ስርባቸው ከመመለከት ሐሳባቸውን ሳይቋጩት ከተቀመጡበት ተነሱ። ማህረባቸውን ከጉያቸው አውጥተው የወርቅ ሀብላቸውን ከነመስቀሉ ተቀደሉበትና መልሰው ከተቱት። እጉያቸው የከተቱት ወርቅ ቁልቁል እንዳይወርድ መታጠቂያ ጨርቅ ቢጤ ፈለጉና ወገባቸውን ታጠቁ። ጊዜው ገና ማለዳ ነው። ሰው ቤት ደግሞ እንደ መርዶ ነጋሪ በጧት መሄድ ከበዳቸው። ቤተክርስቲያን መሳለም ፈለጉና ነጠላቸውን ለብሰው ሊወጡ ሲሉ ፍሬ ጎሽ ነይ በሩን ዝጊው አሏት። እንዴ ወዴት ልትሄጂ ነው? አለቻቸው ፍሬህይወት። ቤተክርስቲያን ተሳልሜ እመጣለሁ አሏትና ወጡ። ለምን ይሆን ሰዓቱ ሁል ጊዜ እንዲያጥር ሲፈልጉት የሚረዝመውና እንዲረዝም ሲፈልጉት የሚያጥረው? በቀስታ እርምጃ ወደ ገብርኤል ቤተክርስቲያን ሄዱ። ገና ከሩቅ ነው ማማተብ የጀመሩት። በበሩ ጋር ሲደርሱ ቆም አሉ። እንደገና አማተቡ። በርከክ ብለው ምድሩን ስመው ተነሱና ወደ ውስጥ ዘለቁ። የቤተ ክርስቲያኑ በር ላይ ሲደርሱ እንደገና ተንበረከኩ። እንደ ተንበረከኩ ሳያስቡት እጉያቸው ውስጥ የከተቱት ወርቅ መኖሩን ለማረጋገጥ ዳበሱት። አእምሯቸው ጭንቅንቅ አለባቸው። አምላኬ ኧረ ብርታትን ስጠኝ አሉ ግንባራቸውን መሬቱ ላይ እንዳስደገፉ። ከእንቅልፋቸው ሲነቁ ቀላል መስሏቸው የነበረው ነገር አሁን በጣም ከበዳቸው። እንዴት አድርጌ ይሆን የምጠይቃት? አሉ ለራሳቸው። እባክሽን ይህንን ወርቅ ያዥና ገንዘብ አበድሪ ነው የምላት ወይስ ግዢው ብዬ ነው የምነግራት? እባክህን አምላኬ ድፍረቱን ስጠኝ። ከእሷ የተሻለ ማን ቤት ልሄድ እችላለሁ? ማንን መጠየቅስ ይቀለኛል? ድንገት ሮቤል ከፊታቸው ድቅና አለባቸው። ጥውልግልግ ያለ ገጽታው ታያቸው። እማ ራበኝ የሚል ድምፁ ተሰማቸው። ከተንበረከኩበት ተነሱና ኧረ መላ ስጠኝ አሉ ወደ ሰማይ አንጋጠው ከገብርኤል ጋር የሚነጋገሩ ይመስል። በረንዳው ላይ የተደረደሩት አግዳሚዎች ባዷቸውን ናቸው። አንድ ጥግ ላይ ተቀመጡ። በሐሳብ ጥፍት ብለው ለምን ያህል ጊዜ እንደተቀመጡ እንኳ አላወቁትም። ድንገት ብድግ ብለው ደግሞ ከቤተ ክርስቲያን ወጡ። የሚፈልጉበት ቤት የደረሱት ሳያስቡት ነው። ከሴትየዋ ጋር የጠበቀ መግባባት ባይኖራቸውም ዘመድ ናቸው። ገንዘብ እንደሚኖራት ደግሞ እርግጠኛ ናቸው። በሩ ላይ ሲደርሱ ቆም አሉ። ድፍረታቸው ሁሉ ከውስጣቸው ወዴት እንደደረሰ አልገባቸውም። እጆቻቸውን በጠዋቱ አላባቸው፣ የልባቸው ምት ጨመረ፣ እግሮቻቸውም የተንቀጠቀጡ መሰላቸው። ድንገት ከግቢው ውስጥ የሚነጋገሩ ሰዎች ድምፅ ተሰማቸው። እንዴት እንደተራመዱ ሳይታወቃቸው ከበሩ ላይ ተፈናጥረው ሄዱ፣ ወደ ኋላቸው ዞር ብለው ሳይመለከቱ። እንደዚያ ሲያስቡበት ያደሩትን ጉዳይ ለመፈጸም ብርታት አጥተው ወደ ቤታቸው ተመለሱ። የሮቤልን ገጽታና ድምፅ ግን ሊሸሹት አልቻሉም። መኖራቸውን ጠሉት። ወደ ቤታቸው መግባት ከበዳቸው። ጊዜው ግን እየሄደ ነው። የቁርስ ሰዓትም አለፈ። ለሮቤል ሊሰጡት የሚችሉት ነገር ግን የላቸውም። የባለቤታቸውን ጓደኛ ድንገት አሰባቸው። ከጓደኝነትም በላይ ሚዜያቸው ነበሩ። የቤታቸው ሊደርሱ ጥቂት ሲቀራቸው ሳያስቡት ፊታቸውን አዙረው ወደዚያው አመሩ። ደስታሽ ትክክል አይደለም፣ ደህና አይደለሽም እንዴ? አሏቸው ሰውየው ገና ሲያያቸው። አረ ችግር ብሎኛል አሉ ወይዘሮ ስርጉት በተሰባበረ አንደበታቸው። እቴን እንዴት አይቸግርሽ? እኛም ተሳክቶልን አልጠየቅንሽም አሉ ሰውየው ሐዘን እየተሰማቸው። ቤት እንዲገቡና ቡና እንዲጠጡ ቢጋብዟቸውም ወደ ቤት አልገቡም። የሰውየውን ባለቤት ከርቀት እማድ ቤታቸው ውስጥ ሲንጎዳጎዱ አይተዋቸው ሰላምታ አቀረቡ። ወደ ቤት አትገቢም እንዴ? ምን ነው ውጭ ቆማችሁ? አሉ ሴትየዋ እዚያው እማድ ቤት እንዳሉ። ኧረ ቸኩላለሁ አሉ ወይዘሮ ስርጉት ባጭሩ። ሰውየው የሴቶቹን ሰላምታ ልውውጥ እየሰሙ ሁለት ባለ 10 ብር ኖቶች ከኪሳቸው አውጥተው ሰጧቸው። ወይዘሮ ስርጉት እንዴት ብለው እንደሚያመሰግናቸው እስከሚጠፋቸው ድረስ ነው የተደሰቱት። በአምስት ብር ለልጆቻቸው ቁርስ የሚሆን ዳቦ፣ ስኳርና ሻይ ቅጠል ገዝተው ወደ ቤታቸው ተጣደፉ፣ በልባቸው እግዚአብሔርን እያመሰገኑ። እንዴማ ምን ሆነሽ ነው? አለቻቸው ፍሬህይወት የውጭውን በር ስትከፍትላቸው። አረፈድኩ አይደል አሏት ለቁርስ የገዙትን እየሰጧት። ባያነጋግሯትም የቆዩበት ምክንያት ገባትና አይኖቿ ያቀረሩት እንባ አቃጠላት። እናቷ ግን ለልጆቻቸው ቁርስ የሚሆን ለምሳቸውም የሚተርፍ ነገር በማግኘታቸው ተደስተዋል። እቤት ሲገቡ ያዩት ደግሞ አስደነገጣቸው። ቡናው ቀርቦ ዕጣኑም ተጫጭሷል። ሮቤልና ሚሚም ቁርሳቸውን እየበሉ ናቸው። ከየት አመጣሽ ነው ፍሬ? አሏት ከመቀመጣቸው በፊት። ለመልሱ የበላዩን እናት ያመጡትን ሁሉ አሳየቻቸው። የበላዩን እናት ባይነገራቸውም ችግር የሚገባቸው ያላቸውን አካፍለው የማይታክታቸው ለጋስ ጎረቤት ናቸው። የፍሬህይወት እናት ደግሞ ይህ በጣም ያስጨንቃቸዋል። እስከ መቼ ደጉመውኝ ዘልቃለሁ ይላሉ እንባቸው እየተናነቃቸው። የበላዩን እናት ቡና ለመጠጣት ሲመጡ ስርጉቴ እንግዲህ ተዘጋጅና አንዳንድ ነገር መጀመር ይሻላል አሏቸው። በምን እንደምጀምረው ግራ ገብቶኝ እንጂ ጠላም ባደርግ እኮ ይሸጣል አሉ ወይዘሮ ስርጉት ግራ በተጋባ አነጋገር። ይኸውልሽ በዚህ መገዛዛትና መጀመር ትችያለሽ አሉ የበላዩን እናት በእጃቸው የያዙትን ገንዘብ እየሰጧቸው። እለቱ ሰኞ ጥር 12 ቀን 1967 ዓመተ ምህረት ነው። ሁለተኛው የዘማች ቡድን የሚንቀሳቀስበት ቀን። ፍሬህይወት በጧት ተነስታ ለጉዞ ተዘጋጀች። እናቷ፣ እህቷና ወንድሞቿ እንደርሷ በጧት ተነስተዋል። የበላዩን እናትና ሌሎችም ጎረቤቶች ተከታትለው መጡ። እንደ ሁሉም ምኞት ፍሬህይወትና በላዩን አንድ ላይ ሳይመደቡ ቀርተው እሱ ከመጀመሪያዎቹ ዘማቾች ጋር ከአንድ ሳምንት በፊት ሲሄድ የነበረው መላቀስ ድቅን አለባትና ሆዷ ተረበሸባት። የበላዩን እናት ገና ሲያዩት እንባቸው በአይናቸው ግጥም ሲል ተመለከተችና አይኖቿን አሸሸቻቸው። ሰዓቱ የራሱን ቀመር ጠብቆ ደረሰ። እናቷ ተርበተበቱ። ትንግርግር አላቸውና የሚይዙትና የሚጨብጡት ሲጠፋባቸው ተመለከተች። እማ እንዲህ የምትሆኝ ከሆነ እንደምቀር ወቂ አለቻቸው። የውስጥ ስሜቷን ለመደበቅ እየጣረች ቢሆንም ድምጿ ተርገበገበባት። እሺ አሁን ምን ስሆን አየሽኝ? ይልቅ እንውጣ አሉ እናቷ በሚገርም ጥንካሬ። 5 ኪሎ የዘመቻ መምሪያው ግቢ በዘማቾችና በሸኚዎች ተጨናንቋል። እዚህም እዚያም ሸኝና ተሸኝ እየተቃቀፉ ይላቀሳሉ። ምድር ቀውጥ ይሆናለች። አውቶቡሶቹ በራቸውን ከፍተው ይጠባበቃሉ። አንዱ ስለ ሌላው ምንም ደንታ የለውም። ሁሉም በየራሱ ጉዳይ ተጠምዶ ወዲያ ወዲህ ይላል። ብዙዎች ቡድናቸውን ፍለጋ ነው ከወዲያ ወዲህ የሚሉት። ውድናቸውን ያገኙት መለስ ብለው ከወላጆቻቸውና ጓደኞቻቸው ጋር ያወራሉ። ፍሬወት ቡድኗን አግኝታ ከቤተሰቧ ጋር ጥቂት እንዳወራች አንዳንዶች አውቶቡስ ውስጥ መግባት በመጀመራቸው ተሰነባብታ ወደ ቡድኗ ተመለሰች። የቡድኗ ዘማቾች አብዛኛዎቹ ተሰናብተው ተመልሰው ገና እንባቸውን እየተራረጉ ናቸው። ከፊት ለፊት የተመለከተቻቸው ወጣቶች ግን ከሌሎች ለየት ያሉ ሆኑባትና ቀልቧን ሳቡት። በቡድኑ ውስጥ የሚያለቅስ የሚነፈረቅ የለበትም። ከሁሉም ገጽታ ላይ ሐዘን ሳይሆን ጥንካሬ ይነበባል። ንግግራቸው ባይሰማትም በእርሷ ውስጥ ያለ ስሜት እነሱ ውስጥ ያለ መኖሩ ተሰማት። ጥቂት ፈንጠር ብሎ ያለው ቡድን ደግሞ በመጠኑ ለየት ያለ ስሜት ይንጸባረቅበታል። ትኩረታቸውን በዚያኛው ቡድን ላይ ያደረጉ ይመስላሉ። እንደነዚያኞቹ ሙሉ ትኩረታቸው በሚነጋገሩበት ላይ ያረፈ አይመስልም። ፍሬወትን ግራ ገባትና ጥቂት ተመለከተቻቸው። ድንገት ዞር ብላ ቤተሰቦቿን ለማየት ሞከረች። እንደቆሙ ናቸው። እናቷ በሐሳብ ርቀው የሄዱ ይመስላሉ። ወደሷ የሚያዩ ቢመስሉም እጆቿን ስታወዛውዝላቸው አጸፋውን አልመለሱላትም። ተመልሳ ለመሄድ ፈልጋ ራመድ ስትልና ድምጽ ማጉያው ሲሰማ እኩል ሆነ። ቆመች። ወደ የመኪናዎቻቸው እንዲገቡ ትዕዛዝ ተሰጠ። እናቷንም ድምጹ ከሄዱበት ድንገት መለሳቸውና ዙሪያቸውን መማተር ጀመሩ። ዘማቾች ወደ መኪናዎቻችሁ እንድትገቡ ትጠየቃላችሁ የሚለው ድምጽ ተደጋገመ። ቤተሰቧን ለመጨረሻ ጊዜ ለመሰናበት ፈለገችና በግርግሩ ውስጥ እየተሽለኮለከች ሮጠች። ቤተሰቦቿን ስታያቸው ሳታስበው እንባዋ አሸነፋት። ለስንት ሰዓታት ታግላ የገደበችው የእንባ ጎርፍ በጉንጮቿ ላይ ፈሰሰ። ከሁሉም ድምጽ በላይ ከፍ ብሎ የእናቷ ድምጽ ተሰማት። ፍሬ፣ ጠንካራ ልጅ ነሽ ብዬ ነበር የማስበው አሏት። እነኚህን ቃላት ለማውጣት የቱን ያህል ትግል ማድረግ እንደነበረባቸው የተገነዘበችው ቆይታ ቢሆንም ለዛች ቅጽበት ግን ትልቅ ጉልበት ሆናት። አይኖቿን ጠራርጋ ቀና አለች። እጆቿን ከፍ አርጋ አውለበለበቻቸው። እናቷ ሰየኔ ልጅ ያሏት መሰላት። ወደ አውቶቡሱ ስትሄድ አብረዋት የሚዘምቱትን ተማሪዎች አየቻቸው። የሁሉም አይኖች ድብልቅልቅ ብለው ቀልተዋል። ገና እንባቸውን መግታት ያልሆነላቸውም አሉ። መኪናው ውስጥ ገባች። ቤተሰቦቿን ለማየት ጥረት አደረገች፣ ግን አልተሳካላትም። መኪናው ተንቀሳቀሰ። ገና ያልገቡት ዘማቾች መኪናው ውስጥ ለመግባት ይተራመሳሉ። መኪናው ሞተሩን አሙቆ ተነሳ። በአውቶቡሱ መስኮቶች አንገታቸውን አውጥተው የመጨረሻ ስንብት ለማድረግ ተረባረቡ። ድንገት ቤተሰቦቿን አየቻቸውና ጮኸች። ፍሬወት ቢሰማም ባይሰማም ጩኸቷ ግን ከፍተኛ ነበር። አይዞሽ እማ አለች፣ የምትችለውን ያህል በመጮህ። ከዚያ ሁሉ ሰው ጩኸት መሃል የራሷ ድምፅ በጆሮዋ እያንቃጨለ፣ መኪናውም ግቢውን ለቆ ወጣ። እንባዋ ገንፍሎ ጉንጮቿን አጠባቸው። አይኖቿም በእንባዋ ጭጋግ ተሸፈኑ። ከፊቷ ባለው መቀመጫ መደገፊያ ላይ ግንባሯን አሳርፋ እንባዋን ያለ ገደብ ለቀቀችው። አውቶቡስ ውስጥ ጸጥታ ሰፈነ። አልፎ አልፎ ግን ዝቅተኛ ስቅስቅታ ይሰማል። ኤልሳ ትከሻዋን መታ መታ አደረገችና ፍሬወትን ቀና እንድትል አደረገቻት። የደፈረሱ አይኖቻቸው ለመጀመሪያ ጊዜ ነበር የተገናኙት። ከኤልሳ ጋር የአንድ ክፍል ተማሪዎች ናቸው። የሚበቃን አይመስልሽም? አለች ኤልሳ ጭፍግግ ባለ ገጽታዋ ላይ ፈገግታ ልትዘራበት እየሞከረች። እውነትሽን ነው ኤልሳ፣ ይበቃናል አለች ፍሬወት የዘረጋችላትን ዳቦ ቆሎ እየዘገነች። ወጣት መሆን እንዴት ጥሩ ነው! ሁኔታውን ለመለወጥ ብዙ ደቂቃዎች አላስፈለጉም። መኪናው የግብዣ አዳራሽ መሰለ። ቆሎ፣ ዳቦ ቆሎ፣ ዳቦ፣ ኩኪስ፣ ከፊት ወደ ኋላ ከኋላ ወደፊት እየተመላለሱ መብላት ጀመሩ። ሳቅና ጨዋታው ተማማቀ። ጭፈራውም ቀጠለ። የመጀመሪያው አውቶቡስ ሲቆም ሁሉም ተከታትለው ይቆማሉ። ሁሉም ይወርዳሉ። ጥቂት ረፍት ይደረጋል። ሌላ አውቶቡስ ላይ ያሉትን ጓደኞቻቸውን ለማግኘት ወዲያ ወዲህ ተለማመሳሉ። እንዲህ እየተባለ ከቀኑ 7 ሰዓት ሲሆን ዝዋይ ለመድረስ ጥቂት ሲቀር የምሳ ረፍት ሆነ። በአካባቢው ያለው ግራር ብቻ ነው። ያገኙትን ነገር ነጠፍ እያደረጉ በግራሮቹ ስር አረፋሉ። ምሳው ዳቦና የታሸገ የቆርቆሮ ምግብ ነው። የቆርቆሮውን ምግብ ዘማቾቹ አልወደዱትም። ማጉረምረም በረከተ። አዝማቾቹ መደናገጥ ታየባቸው። ዘማቾቹ ግን ከቤታቸው ያመጧቸውን ደረቅ ምግቦች እያወጡ በሉና የኮዳዎቻቸውን ውሃ እየተጎነጩ ወደ መኪኖቻቸው ገብተው ተቀመጡ። እንደገና ጉዞ ሆነ። የከሰዓት በኋላው ሙቀት ጠንከር ያለ ቢሆንም ብዙም አልተቸገሩም። በየመንገዱ ባሉ ጣቢያዎች የሚቀሩት ዘማቾች እየቀሩ ሌሎቹ ጉዞ ይቀጥላሉ። ከምሽቱ 12 ሰዓት ሲሆን እነ ፍሬህይወት ጣቢያቸው ደረሱና ሌሎቹን ተሰናብተው ሄዱ። ጣቢያቸው ምዕራብ አባያ ትባላለች። ለአርባ ምንጭ 45 ኪሎ ሜትር ሲቀር የምትገኝ በሙቀቷ የምትታወቅ ከተማ ነች። የአካባቢው ሰው ተሰብስቦ ተቀበላቸው። ፍራሾቻቸው ከአውቶቡሶቹ ላይ እየወረዱ ለጊዜው እንዲያርፉበት በተሰጣቸው ትምህርት ቤት ክፍሎች ውስጥ ተደረደሩ። ሻንጣዎቻቸው በየፍራሹ አጠገብ ተቀመጡ። ክፍሎቹ አቧራ ብቻ ናቸው። ግራ መጋባት ሆነ። ከዚያ ረጅም ጉዞ በኋላ ሰውነታቸውን ለቅለቅ ቢሉ በጣም ያስፈልግ ነበር፣ ግን ውሃ የለም። የምዕራብ አባያ ትልቁ ችግር ውሃ መሆኑን እያስተዛዘኑ ነገሯቸው። ለሴቶቹ አንድ ክፍል ተለቀቀ። አቧራውን እያረጋገፉ ፍራሾቻቸው ላይ ቁጭ አሉ። የክፍሉ አየር በጣም አስጨናቂ ስለሆነ በሩን መዝጋትና መተኛት የማይታሰብ ሆነ። በሩ ላፍታ ያህል መለስ ቢደረግ የሚሞቱ መሰላቸው። ወይኔ ማምዬ፣ እንዴት ነው የሚነጋው? አለችና አንደኛዋ ስቅስቅ አለች። ብዙዎቹ ተከተሏት። ጥቂት ቆየት ብሎ አንድ ሌላ ክፍል ተፈልጎ ከፊሎቹ ወደዛ እንዲሄዱ ተደረገና በመጠኑ ቀለል ያለ ሁኔታ ተፈጥሮ ማደር ተቻለ። በማግስቱ ከህዝቡ ጋር ትውውቅ ተደረገ። ከተማዋንም ተዘዋውረው ተመለከቷት። ትንሽ መንደር ታክላለች። ሙቀቱ አይጣል የሚያሰኝ ነው። ምዕራብ አባያ እኮ ወታደሮች ለቅጣት የሚላኩበት ቦታ ነው የሚል ወሬ በስፋት ተዛመተ። የአካባቢውን ህዝብ ከሚያጠቁት በሽታዎች የመጀመሪያውን ደረጃ የሚይዘው ወባ መሆኑን በመስማታቸው የወባ ክኒን ለመውሰድ የአቅማማ ዘማች ሁሉ ክኒኑን ከጤና መኮንኑ እየጠየቀ መውሰድ ቀጠለ። የዘመቻ ጣቢያው ከዋናው መንገድ በ50 ሜትር ብቻ ነው የሚርቀው። በዚያ መንገድ አውቶቡሶች ሲያልፉ ተሳፋሪው እጁን ሳያውለበልብ በጭራሽ አያልፍም። እነሆ ዘማቾቹ ምዕራብ አባያ ከገቡ አንድ ሳምንት ሆነ። ብዙዎቹ ገና ምን እንደሚሰሩ አልገባቸውም። እዚያ የሚያቃጥል ክፍል ውስጥ መቀመጥ የሰለቸው ድንጋይ ቢጤ እየፈለገ በየግራሩ ስር ተቀምጧል። ከፊሉ ወደ ከተማ ወጥቷል። ሌላው ደግሞ እዚያው ክፍል ውስጥ ፍራሹ ላይ ጋደም ብሏል። ከአዲስ አበባ ወደ አርባ ምንጭ የሚያልፍ አውቶቡስ ጥሩምባውን በረጅሙ አሰማና ቆመ። በግራሮቹ ጥላ ስር ከተቀመጡት ዘማቾች አንዱ ተነስቶ ወደ አውቶቡሱ ሲሄድ የአውቶቡሱ ረዳት ለመያዝ ያቃተውን የልብስ ማጠቢያ ሳፋ የሚያህል አገልግል ተጋግዘው አወረዱ። ሹፌሩ ደግሞ አንድ ፖስታ አቀበሉት ለዘማቹ። አገልግሉን በመተጋገዝ አምጥተው ማደሪያ ቤቶች መሃል አስቀመጡት። ዘማች ሁሉ ከያለበት እየመጣ እርስ በርስ መተያየት ሆነ። በሁሉም አእምሮ ውስጥ የዘመቻው ሕግ መጣስ ተጀመረ የሚል ሐሳብ የሚመላለስ ይመስላል። መፋጠጥ ሆነ። የአገልግሉ ባለቤት ሁኔታው አስፈርቷት በጸጥታ ስትመለከት ከቆየች በኋላ ያለ የሌለ ኃይሏን አሰባስባ ልታግዙኝ አትችሉም? አለች። ጥቂት ወደ አገልግሉ ተራምዳ። ወዴት? አለ አንዱ ዘማች ከወደ ጥግ በኩል። ወደ ቤታችን ነዋ። አለች አሁንም አንድርምጃ ተራምዳ አይቻልም የሚል ድምጽ ከወደ መሃል በኩል ተሰማ ሌሎችም በርካታ ድምጾች ተከተሉ ልጅቱ በድንጋጤ ወደ ቦታዋ ተመለሰች እንደገና መፋጠጥ ሆነ ሰዓታት አለፉ በስፍራው ከነበሩት ዘማቾች መሃል ማንም አልተንቀሳቀሰም ምግቡ የተላከላት ዘማችና ጓደኞቿ ግን ወደ ማደሪያ ክፍላቸው ገቡ ወደ 12 ሰዓት አካባቢ ሲሆን ወደ ከተማ ሄደው የነበሩ ዘማቾች ሁሉ ተመለሱ የምን ስብሰባ ነው አለ ወፈር ያለ አስደሳች ድምጽ ያለው አንተነህ ባጭር ጊዜ ከሁሉም ዘማቾች ጋር መግባባት የቻለ ዘማች ነው ዛሬ አዋጅ ይወጣል አለ አይቻልም ካሉት አንደኛው ጉዳዩ እንዳጀማመሩ በቀልድ ማለት ግን አልቻለም ልጆቹ አመረሩ ፍትፍቱ የተላከላት ልጅና ጓደኞቿም ከክፍላቸው እንዲወጡ ሆነ ስሚ ምንም እንኳን የመደብ ትግ በመሐከላችን ልናካሄድ ባንመጣም የመደብ ልዩነቱን የሚያንጸባርቅ ማንኛውንም ነገር እንቃወማለን አለ አንድ ከአዲስ አበባ ሉል መኮንን ትምህርት ቤት የመጣ ዘማች ትክክል ነው የመጣ ነው ለገበሬው ቅንጦታችንን ልናስተምረው ሳይሆን ኑሮውን ኖረን ልንደግፈው ይመስለኛል ሌላው ቀጠለ ቃላት ከወዲያና ከወዲህ በተሰነዘረ መጠን ውዝግቡ እየተካረረ ሄደ በመጨረሻ በሰለጠነ ሁኔታ በአግባቡና ስርዓት ባለው መልክ ተወያይቶ ጉዳዩን ማቃለል እንደሚያስፈልግ ተወሰነ ስብሰባውን የሚመራ ሊቀመንበርና ቃለ ጉባኤ የሚይዝ ጸሐፊ ተመረጡ ስብሰባው ተጀመረ ሐሳቦች ተጅጎደጎዱ አንዱ እጁን አውጥቶ ሐሳብ ይላል ሌላው ቀጠል ያደርግና ሰፕሊመንት በማለት ይጨምራል ጥያቄ የሚለው ደግሞ ይነሳል ይሄኛው ሲጨርስ ሌላ ይነሳና ኦብጀክሽን ይቀጥላል ሞሽን ሙቭ ይደረግ ሞሽኑን ሰከንድ መታደርጉ ወዘተ እየተባለ ጊዜው ከነፈ ለነፍሬውት እየተደረገ ያለው ነገር ብዙም አልገባቸውም የራት ሰዓትም አለፈና ምሽቱ መግፋት ጀመረ ግራ የተጋባ ሁኔታ ተፈጠረ ማንም ገብቶ መተኛት እንደማይችል ተነገረ ለወረዳ ጣቢያው በአዛዥነት የተመደቡት 150 አለቃና አንድ መምህር ሁኔታውን ከመከታተል በስተቀር ሊያደርጉ የሚችሉት አልነበራቸውም ውይይቱ ለረጅም ሰዓታት ቀጠለና በመጨረሻ ቅንጦትንና ዘማቹን የሚከፋፍል ማንኛውንም ድርጊት የሚያወግዙ ውሳኔዎች ተላልፈው ስብሰባው ተደመደመ አገልግሉም ለባለ ንብረቷ ተፈቀደላት አብዛኛው ዘማች ከፍትፍቱ ለመብላት ፈቃደኛ ሳይሆን ቀረና ወደ ራት ሄደ ጥቂት ከአዲስ አበባ የዘመቱ ተማሪዎች ብቻ ነበሩ የመጣውን ፍትፍት ለመብላት ወደ ኋላ የቀሩት በዚህም የተነሳ ተቃውሞውን ካስነሱ ዘማቾች ጋር መቃቃር ተፈጠረ ፍሬህይወት ፍትፍቱን ለመብላት ካልፈቀዱት ጋር ሆነች ምንም እንኳ አጋጣሚው በስብሰባ ቢፈታም ያለት በዘማቹ መሃል የሆነ የሐሳብ መስመር ሳያሰምር አላለፈም የዘማቾቹ መኖሪያ በአግባቡ ተሰርቶ ባያልቅም ሰሞኑን በችኮላ ተጠናቆ ትምህርት ቤቱን ለተማሪዎች መልቀቅ ነበረበት የተጀመረው ግንባታ ወለሉ በኮንክሪት ተሰርቶ አለፍ አለፍ ብለው በቆሙት አጣናዎች ላይ ሳጠራ ተሸፈነባቸውና ቤት ሆነ በርና መስኮቶች ከቆርቆሮ ተሰርተው ተገጠሙ ወደ አዲሱ ቤት ለመዘዋወር ዝግጅት ተደረገና ዕቃዎቻቸውን አስረው ማጓጓዝ ጀመሩ በግልጽና በቃላት አይን ነገር እንጂ እያንዳንዱ እንቅስቃሴ በአገልግሉ ጉዳይ በተደረገው ስብሰባ ወቅት የተፈጠረውን የሐሳብ መስመር የተከተለ ነው በአዲሱ ቤት ቦታ ሲያዝ እንደ መጀመሪያው ዕለት እንደ ተገኘ ሳይሆን እየተመራረጡ ሆነ የቡድን ስሜት ነገሰ በተቃቀኑ ጉዳይ ላይ ሁሉ ግጭቶች ተስተዋሉ አንዳንድ ጊዜ እንደ ቀልድ የተጀመሩ ነገሮች ይካረሩና ፈር ይስታሉ ይጨቶቹ አንዳንዴ መደባዊ ይዘት ያላቸው ይመስላሉ። ሌላ ጊዜ ደግሞ አካባቢያዊ ይሆኑና በአዲስ አበባ ልጆችና በአካባቢው ልጆች መሃል የተከሰቱ ልዩነቶች ይሆናሉ። አንዳንድ ዘማቾች ሁኔታውን ለማርገብ ጥረት ያደርጉ ይስተዋሉና ሌላ ጊዜ ደግሞ እነሱ ራሳቸው የግጭቱ ዋና ተዋናይ ሆነው ይገኛሉ። ያም ሆነ ይህ የዘመቻው ሥራ መጀመር ነበረበት። ታዲያ ሥራውን በአግባቡ ለመስራት በዘማቻቹ መካከል ያለው ግጭት መወገድ እጅግ አስፈላጊ ነበር። የተወሰኑ ዘማቾች ሁኔታውን ለማስተካከል በፈቃደኝነት መንቀሳቀስ ጀመሩ። አንድ ማታ ስብሰባ ተጠራና ሁሉም ዘማች ከእራት በኋላ በምግብ ቤት ውስጥ እንዲታደም ሆነ። የስብሰባው አጀንዳ በመሐከላችን የተፈጠረውን ችግር እንዴት መፍታት እንችላለን የሚል ነበር። እስከ እኩለ ሌሊት ድረስ ስብሰባው ቀጠለ። አንዳንዴ ወደ ባሰ መካረር ሲሄድ እንደገና ሲለዝብ፣ ደግሞ እንደገና አንዱ በሚሰነዝረው አስተያየት ነገሩ ጥሬ ሆኖ ወደ ጸብ ሲመለስ፣ በመጨረሻ ከስምምነት ላይ ተደረሰና ሂስና ግለሂስ የዘማቹ ባህል እንዲሆን ተወስኖ ስብሰባው በደስታ ተጠናቀቀ። የዘመቻው ሥራ ተጀመረ። በቡድን ተከፋፍሎ በተለያየ አቅጣጫ ተሰማርተው መዋል የየዕለት ተግባራቸው ሆነ። ገበሬ ማኅበራት ማደራጀት፣ መሠረተ ትምህርት ማስተማር፣ የገበያ ቦታና መንገዶችን መስራት፣ የዘማቹ ኃይል ሙሉ በሙሉ ሥራ ላይ ዋለ። በየዕለቱ ማታ ከራት በኋላ ለአጠቃላይ ጉባኤ የቡድኑን ሥራ ሪፖርት ማቅረብ፣ ባጋጠሙ ችግሮች ላይ መወያየትና ለቀጣዩ ቀን ሥራ መዘጋጀት የየዕለቱ ተግባራት ሆኑ። ዘመቻ ጣቢያው ሕይወት ዘራ። እንደ ሥራ ምን መልካም ነገር አለ? በአጋጣሚ ፍሬህይወትና አንተነህ የአንድ ቡድን አባላት ሆኑ። አንተነህ ለንግግር የተፈጠረ ይመስላል። ሲናገር ልዩ የሆነ የስበት ኃይል አለው። ድምፁ ወፍራምና ልዝብ፣ ንግግሩ ረጋ ያለ ቢሆንም እንደ ንግግሩ ይዘት ድምፁን ከፍና ዝቅ ሲያደርገው የአድማጩን ስሜት ይገዛል። ስሜትን ይኮረኩርና በውስጥ ያለውን ሁሉ ለመናገር ያነሳሳል። ፍሬህይወት ከሥራ በኋላ ለሚደረጉት ስብሰባዎች ልዩ ፍቅር እያደረባት መጣ። ከነዚያ ስብሰባዎች ብዙ የማታውቃቸውን ነገሮች ተምራለች። ስለ መሬት ላራሹ፣ ስለ ተማሪዎች ንቅናቄ፣ ስለ ሕዝባዊ መንግሥት፣ ስለ ሩሲያና ቻይና አብዮቶች። በእነዚያ ስብሰባዎች ምን የማይነሳ ነገር አለ? ፍሬህይወትን ግርም ይላታል። በጣም ይገርማት የነበረው ደግሞ አንተነህ ለገበሬዎቹ ስለነዚህ ሁሉ በሚገባቸው ቋንቋ መግለጽ መቻሉና አንዳንድ ገበሬዎች የሚሰጧቸው አስተያየቶች ብስለት ነው። አንተነህ ስለ ጭቆና ሲናገር ተመስጦ በጣም ይደንቃል። ስለ መደብ አፈጣጠር፣ ማህበረሰብ በመደብ ከተከፋፈለ በኋላ ስላለው የገዥና ተገዥ፣ የጨቋኝና ተጨቋኝ ግንኙነት ሲያስረዳ እሱ ራሱ በዚያ ህይወት ውስጥ ያለፈ ነው የሚመስለው። ስለ ባላባታዊ ስርዓት፣ የፖለቲካ የኢኮኖሚና ማህበራዊ ሁኔታ ሲተነትን ብዙዎቹ ገበሬዎች በተመስጦ እስከ ማልቀስም ይደርሳሉ። መሬት ላራሹ በማለት የኢትዮጵያ ተማሪዎች ለስንት ዓመታት እንደታገሉ ሲገልጽ የደም ስሮቹ ሁሉ በስሜት ይወጠራሉ። በንግግሮቹ ሁሉ መሃል ደርግ የህዝቡን ትግል እንዳኮላሸ ሳይገልጽና ለህዝባዊ መንግስት መታገል እንደሚያስፈልግ ጣል ሳያደርግ አያልፍም። ገበሬዎቹ አንተነህን በጣም ይወዱታል። ፍሬህይወትም ብትሆን እያደር ለሱ ያላት አድናቆት እየጨመረ ሄዷል። እንዲያውም ዘመቻውን እንድትወደው ያደረጋት ከእርሱ ጋር አንድ ቡድን መመደቧ ይመስላታል። አንተነህ ከቁም ነገረኛነቱና ከፖለቲካ ውይይቶች ውጭ በጣም ተጫዋችና ቀልድ አዋቂ፣ ርህሩህና ተንከባካቢም ነው። አብረውት ለሥራ ለተመደቡት ሁሉ የሚያደርገው እንክብካቤ በቡድን መሪነቱ ያለበትን ኃላፊነት ከመወጣት አኳያ ብቻ ሳይሆን ተፈጥሯዊም ነው። ለሴቶች ልዩ አክብሮት አለው። አረፍ በሉ ይደክማችኋል፣ ውሃ ጠጡ ይጠማችኋል፣ ከማለት ባሻገር ዘማች ሴቶች ከሴት አርሶ አደሮች ጋር ዲኖራቸው የሚገባውን ግንኙነትና ሊሰጡ የሚገባቸውን ትምርት ከመግለጽ ወደ ኋላ ብሎ አያውቅም። እንዲያነቡ ማበረታታት፣ የሚነበቡ መጻሕፍትን መስጠት፣ በስብሰባ ላይ ያላቸው ተሳትፎ እንዲጎለብት እድሉን ማመቻቸት የዘወትር ተግባሩ ነው። ፍሬህይወት ሳታስበው በፖለቲካ መሳብ ጀመረች። አንተነህ የሚያመጣቸውን መጻሕፍት በማንበብ ለዲቱን ማገባደድ ለመደባት። ትናንሾቹን የማውሴቱን መጻሕፍት በጣም ወደደቻቸው። አንተነህ ለእያንዳንዱ የሥራ እንቅስቃሴ ማጣቀሻ መጽሐፍ አለው። ያንተነህን ፈለግ ተከተለችና ፖለቲካ መጻሕፍት አንባቢነቷ በጣም ጨመረ። ፖለቲካም እያደር ስሜት እየሰጣት ሄደ። የምታነባቸውን መጻሕፍት የመያዝ ፍጥነቷና የተረዳችውን የመግለጽ ችሎታዋ ደግሞ አንተነህን ሲያስደስተው ተመለከተች። ካንተነህ ጋር በጣም ተቀራረቡ። አንዳንዴ እንደ ታላቅ ወንድም ታየዋለች። ሲንከባከባት፣ ሲያስብላት፣ በልጅነቷ ሲያዝንላት ተፈጥሮ ይደንቃታል። አንድ ቀን አንተነህ የሚመራው ቡድን ራቅ ወዳለ ስፍራ ለስራ ወጣ። ውሏቸው አድካሚ ነበር። ሲመለሱ የቡድኑ አባላት ሶስትም ሁለትም እየሆኑ ሄዱ። ፍሬህይወት በጣም ስለደከማት ከሌሎቹ እኩል መራመድ አልሆንልሽ አላት። ብዙዎቹ የቡድን አባላት በጨዋታ ተመስጠው ድካሟን አላስተዋሉላትም። ቀስ በቀስ ወደ ኋላ ቀረች። አንተነህ ብቻ ነበር መድከሟን ያስተዋለው። እናም እንድታርፍ ጠየቃት። ጥላው ስር ካለው መስክ ላይ ተቀመጠች። ውሃ እንድትጠጣም ኮዳውን ሰጣት። የኮዳው ውሃ ግን ለብ ያለ ነው። በውሃው አፏን ተጉመጥምጣ መለሰችለት። እንሂድ አይደል? አለችው ከጥቂት ደቂቃዎች በኋላ። ለምን ትንሽ አታርፊም? አላት ሳሩ ላይ ጋደም እያለ። አልመለሰችለትም። ይበቃኛል እንሂድ አለችው ተነስታ መንገድ እየጀመረች። አንተነህም ተከተላት። ከፊት ሆኖ ጥቂት እንደተራመዱ የረገጠችው ድንጋይ ተፈንቅሎ ጣላት። አንተነህ በሚገርም ፍጥነት አነሳት። ወዲያውኑ ደግሞ በሳቅ ፍርስ አለ። አሁን መውደቅ ይህን ያህል ያስቃል? አለችው በሳቁ እየተናደደች። ይቅርታ አናደድኩሽ። ለምን እንደሆነ ሳላውቀው ሰው ሲወድቅ በጣም ያስቀኛል አላት እየሳቀ አንገቷን እቅፍ አድርጎ። አንገቷን ሲያቅፋት የሆነ ነገር ውርር አደረጋት። ደነገጠች። በአቧራ የተበላሸውን ሱሪዋን አራገፈላት። የተጋጋጠ እጇን አሻሸላት። ተጎዳሽ? አላት ደግሞ ትከሻዋን ያዝ አድርጎ። አይ አልጎዳኝም አለች። ምላሷ ተያያዘ። ምን እንደነካት ግራ ገባት። እጁ ትከሻዋ ላይ ሲያርፍ የተሰማት ስሜት አስደነገጣት። እንዳያውቅባት ጥረት አደረገች። በደካማነቷ እያሾፈባት በአወዳደቋ ሲቀልድባት ትከሻዋን እንዳቀፋት ነበር ዘመቻ ጣቢያ የደረሱት። ብቻቸውን ወደ ኋላ የመቅረታቸው አጋጣሚ በሌሎች አመለካከት ጥርጣሬ መፍጠሩን ለመረዳት ጊዜ አልወሰደባትም ነበርና በራሷ ተናደደች። ማታ እንደወትሮው እንቅልፍ አልወሰዳትም። ብቻ አንተነህን በየደቂቃው ታስበዋለች። ባሰበችው ቁጥር ደግሞ ትደነግጣለች። ትከሻዋ ላይ የነበረው ክንዱ እየተሰማት ተቸገረች። ሁኔታዋ አላማራትም። ድንገት ለምለም ድቅን አለችባት። ለምለም በእድሜ ጥቂት ብትበልጣትም አብሮ አደጎች ነበሩ። ሚኒስትሪ አልፈው የሁለተኛ ደረጃ ትምህርት እንደጀመሩ ነበር ለምለም ጭንቀቷን የነገረቻት። ፍርዬ፣ እኔ ይህን ሰውዬ ሳልወደው አልቀረውም አለቻት ለምለም በጭንቀት። የቱን ሰውዬ ለምለም? አለች ፍሬህይወት ጥርጣሬዋን እያሰበች። የአማርኛ አስተማሪያችንን። ሊሆን አይችልም፣ በፍጹም መሆን የለበትም አለቻት በቁጣ። ለምለም ላይ በተመለከተቻቸው ሁኔታዎች ጥርጣሬ ቢያድርባትም ነገሩን ለማንሳት ድፍረት አጥታ ነበር ዝም ብላ የቆየችው። እናም እውነቱን ስታውቅ ዝም ብላ ማለፍ አልቻለችምና ፍሬህይወት ተቆጣች። ሆኗል ፍርዬ፣ ምንም ማድረግ አልቻልኩም አለችና ማልቀስ ጀመረች ለምለም ፍሬወት ግራ ተጋባች ለምለምና ፍሬወት የሚደባበቁት ነገር አልነበራቸውም ጓደኝነታቸው በአካባቢያቸው እንደምሳሌ የሚጠቀስ ነበር በትምርታቸው ብርቶች ስለነበሩ ምን ነው ሁሉም ልጅ እንደነሱ በሆነ የሚባልላቸው ነበሩ መተው ትችያለሽ ለምለም እድሜያችን ገና ነው ዛሬ ለፍቅር ቦታ ልንሰጥ የሚገባን አይመስለኝም ለርሱ የሚሆን ጊዜ ወደፊት ይኖረናል ለትምርታችን ግን ያለን ጊዜ አሁን ነው አንዴ ካለፈና ከተጨናገፈ ተመልሶ ላይገኝም ይችላል ደግሞስ ማማናት ታስቢ አንቺን እኮ ነው በጉጉት የሚጠብቁት ነበር ያለቻት ያልሽኝን ሁሉ አላጣሁትም ፍርዬ የወደድኩትም ፈልጌ አይደለም ምን ብዬ ልንገርሽ እንዴት ስሜቴ ሊሰማሽ ይችላል አለች ለምለም ጭንቀቷን ስትካፈላት ፍሬህይወት አልረዳ ስላለቻት የአማርኛ ክፍለ ጊዜ ሲደርስ ለምለም ለየት ያለ ሁኔታ ይታይባታል ትቁነጠነጣለች ፈገግ ኮስተር ያደርጋታል የአማርኛ አስተማሪያቸው ደልደል ያለ ወንዳወንድ ቁመና ቢኖረውም እዚህ ጋር ተብሎ የሚጠቀስ መልክ የለውም ለምለም ግን እንደሱ መልከ መልካም ተፈጥሮ የሚያውቅ አይመስላትም ሁኔታዋ በጣም ይገርማታል ፍሬህይወት የክፍል ተማሪዎች በሙሉ የለምለምን ሁኔታ አውቀው ሹክሹክታና መጠቃቀስ ሲበዛ ፍሬህይወት በጣም ነበር የተናደደችው እናም ለምለም ይህን ነገር መተው አለብሽ እስኪ ተመልከቺ በአማርኛ ክፍለ ጊዜ ልጆቹ ሁሉ ትምህርቱን ሳይሆን የሚከታተሉት አንቺን ነው ለምለም አላስጨረሰቻትም የራሳቸው ጉዳይ አስፈላጊ ከሆነ ፊታቸው ቆሜ እንደምወደው ልነግራቸው እችላለሁ እኔን የጨነቀኝ እንዴት አድርጌ መውደዴን ልነግረው እንደምችል ነው አለችና እቅጩን አሳወቀቻት አጋጣሚው ለለምለም አልሰመረላትም የአማርኛ መምህራቸው ቀልብ ያረፈው ሌላ ተማሪ ላይ ሆነ ቀስ በቀስ ለምለምና ትምህርት ተራራቁ የማይጨበጥ ፍቅር እሽሩሩ ስትል ትምህርት አመለጠ ዘጠነኛ ክፍል ወደቀች ዳግመኛም ትምህርት የደረሰበት ላት ደርስ የማለች መስል ትምህርቱን እርግፍ አርጋቶቹና ቤት መዋል ጀመረች ለላ ፕሮግራማችን በዚሁ ይተናከካል ዲህነኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ለናምሹ